ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11678 ሜጋሄርስ ኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን nota.org finote.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሰኔ 1 ቀን 2014 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ረቡዕ ሰኔ 1 ቀን 918 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ?
የገፋህን ግፋ። ችግሩ ስር ሰዶ መገፋት ካልጠፋ ውጣና አደባባይ ተናገር በይፋ። ገፊህን ታግለ ግፋ ገፍቶ ከመጣፋ። የተመቸተኛ ያልከፋህ ተጋደም። የሰው ስጋም ብላ ጠጣ የሰው ልጅ ደም። ያቀን እስኪመጣ ኑር ደልቶ ግዴለም። ይድላ ተደላደል ይመችህ ተዝናና። ህሊና ተራቁቶ ሆድህ ሞልቷልና። ነገር ግን አንተኛው ልብህ የተከፋ፣ ለወገንህ ያዘንክ ልብህ የተከፋ፣ ችላ ማለት ትተህ የገፋህን ግፋ፣ ከነ ልጅ ልጆችህ ጨርሰህ ሳጠፋ።
ያላቸውና የቀራቸው ከፋፍሎ ማጫረስ ነው በሚል ርዕስ ከዝግጅት ክፍላችን የቀረበውን አተታ ከዜናው በማስከተል እናቀርባለን። ከዚያም በማከታተል ከፍኖተ ዴሞክራሲ ዝግጅት ክፍል የቀረቡ ጽሑፎችን አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል።
ዘረኛው የኦነግ ኦህዴድ አገዛዝ በአማራው አካባቢ በፋኖ አባላትና በሌሎች ዜጎች ላይ ከቀናት በፊት የጀመረውን አፈናና ጭፍጨፋም እስከዛሬ ቀጥሎ ይገኛል። ካሉት መረጃዎች መካከል በጎጃም ዞን በደጀን የትኖራ ቀበሌም ታስረው የሚገኙ አርሶ አደሮች ጉዳይ አንዱ ነው። ከሶስት ሳምንት በፊት በደጀን ወረዳ በየትኖራ ቀበሌ ከ100 በላይ አርሶ አደሮች ፋኖ ናቸው ተብለው የታሰሩ ሲሆን እስካሁን ፍርድ ቤት ያልቀረቡ መሆኑን ከቦታው የተገኘ መረጃ ይገልጻል። እነዚህ ዜጎች ታስረው የሚገኙት ካጂማ የተባለው የመንገድ ስራ ድርጅት ባሰራው ካምፕ ውስጥ መሆኑን በአሁን ወቅት በከፍተኛ ችግር ውስጥ መሆናቸውንም ለማወቅ ተችሏል። በተያዘ ዜና በእስር ላይ የሚገኘው የማስረሻ ሰጤ ወንድም ቢሰጥ ሰጤና የ11 ዓመት ልጁ በእስር ላይ ሆነው የተደበደቡ መሆናቸውን ቤተሰቦቹ ለዜና ተቋማት ተናግረዋል። መጪውን የክረምት ወር ሽፋን በማድረግ በአማራና በአፋር አካባቢዎች ዳግም ወረራ ያካሂዳል ተብሎም የሚጠበቀው አሸባሪው የወያኔ ቡድን በራያ አካባቢ ታጣቂዎችን ማንቀሳቀሱን የሚገልጹ መረጃዎች እየደረሱ ነው። ወያኔ በራያ ላማጣ የነበረውን ከፍተኛ ጦር ወደ ራያ ዋጃ ያንቀሳቀሰ መሆኑን ነዋሪዎች የተናገሩ ሲሆን ካላጌ አካባቢም ቁጥሩ ከፍተኛ የሆነ ታጣቂ ወደ ኮረም ማንቀሳቀሱንም ከቦታው ከተገኘ መረጃ ለማወቅ ተችሏል። ባለፈው ሳምንት ብቻ ከ1100 በላይ የጭነት መኪናዎች የርዳታ ቁሳቁሶችን ጭነው ወደ ትግራይ መግባታቸው የተነገረ ሲሆን ወያኔ ለጦርነት ማካያጃ በቂ የሆነ ቁሳቁስ ከመጭት ሳያገኝ እንዳልቀረ ብዙዎች ይገምታሉ። በሌላ ዜና የዛሬ 25 ዓመት ሰኔ 1 ቀን 1997 የተካሄደው ምርጫ ተጭበርብሯል በማለት ወደ አደባባይ ወጥተው ተቋማቸውን ሲያሰሙ የነበሩ ከ200 በላይ ሰዎች በወቅቱ በመለስ ዜናዊ ተዛስር በነበረው ባረመኔዎቹ የወያኔ አጋዚ ጦር አልሞ ተኳሽ የተጨፈጨፉበትን ቀን ታስበውሏል። በወያኔ ቦታ የተተካው በኮሎኔሉ የሚመራው ዘረኛው የሆነ ጎዴ ዳገዛዝ እጅግ በከፋ መልኩ ጭፍጨፋውንና ፈናውን ቀጥሎበታል። በደብረ ብርሃን ከተማ በመጠለያ ውስጥ ከሚኖሩ 52000 ስደተኞች መካከል የተለያዩ እርዳታዎች የሚሰጣቸው ዜጎች 12000 ብቻ መሆናቸውን በአካባቢው እርዳታ ማስተባበር ስራ ላይ ከሚገኙ ኃላፊዎች ከተሰጠው መግለጫ ለማወቅ ተችሏል። ቀደም ብሎ ከሰበታ፣ ከሰንዳፋ፣ ከቡራዩ፣ ከዱከምና ከሻሸመኔ የመጡት ተፈናቃዮች ወደ ቀያቸው እንዲመለሱ ማድረግ የተቻለ ቢሆንም በኦነግሸኔ ጥቃት በተለይ ከወለጋና ከሌሎች የተለያዩ አካባቢዎች የመጡ ተፈናቃዮች አሁንም በየመጠለያ ካምፑ የሚገኙ መሆናቸው ታውቋል። ከ52000 በላይ ተፈናቃዮች አሁንም በድንኳን ውስጥ የሚኖሩ መሆናቸውንም ለማወቅ ተችሏል። ያገዛዙ ባለስልጣኖች አቅመ ደካሞች ሴቶችና ህፃናት ላላቸው ወደ 12000 ተፈናቃይ ስደተኞች ብቻ እርዳታ እየሰጡ መሆናቸውን ሲገልጹ ባጋጠመው የእርዳታ ግብዓት እጥረት ምክንያት ለሌሎች እርዳታ መስጠት የማይችሉ መሆናቸውን ተናግረዋል። አብዛኞቹ ተፈናቃዮች ወደ ቀያቸው እንዲመለሱ ተነግረው ለመመለስ ፈቃደኛ ያልሆኑና ተፈናቃይ ስለመሆናቸው ማረጋገጫ የሌላቸው ግለሰቦች እንዳሉ ተገልጾ ለእርዳታው መከልከል እንደተጨማሪ ምክንያት ባላፊዎቹ መቅረቡ ብዙዎችን አስቆጥቷል።
በዛሬው ሁለት ጂቤመቶ የተናሰባት አመተምረት ተዋት በከተማዎቹ ያለው ሞተቆልጅ በሶፊያ ያደረገበት ቀን ታስቦ ይውላል ማለት ነው። እንግዲህ ምርጫ አርግ የተናሰባት ውጤት መሰረቁን ተከትሎ ሰኔ 1 1997 ዓ.ም በአዲስ አበባ ከፍተኛ የሆነ ህዝባዊ እንቅስቃሴና ተቃውሞ ተካሂዷል። ይህን ዕለት በማስመልከት በርካታ የሀገሪቱ ዜጎች በዛሬው ዕለት ሲያስቡት ውለዋል ማለት ነው። የምርጫው መሰረቅ ለመቃወም አደባባይ የወጡት የአዲስ አበባ ወጣቶች ላይ ፋሽስታዊ እርምጃ በአገዛዙ ስርዓት ጠባቂዎች አማካኝነት ተወስዶባቸዋል። ነገሩን ይበልጥ አሳዛኝ የሚያደርገው ደግሞ ሙሉ በሙሉ ወታደራዊ ትጥቅ አደባባይ ባዶጃቸውን በወጡ የአዲስ አበባ ወጣቶች ላይ በአልሞ ተኳዮች የህወሓት ቀጥረኞች የተወሰደው እርምጃ የስርዓቱ ልጅለሽ አምባገነን ባህሪ ትንትው አድርጎ የሚያሳይ ነበር። እንግዲህ በዚያ ሰዓት በተለይ ህወሓት ወደ ስልጣን እንደመጣች ሶስተኛ ምርጫ ያደረገችበት ሰዓትም ስለነበረ ህዝባዊ እምቢተኝነቱ አይሎ ተወካካሪ ፓርቲዎች ሊበልጡት በድምፅ ሊበልጧት ባሉ ሰዓት እንግዲህ ጅምላ ጭፍጨፍ አድርገ ብዙ ኢትዮጵያውያን መስዋዕት የሆኑበትን ዕለት በኢትዮጵያ ታስቦ ውሏል። በዚያ ሰዓት እንግዲህ በወቅቱ የነበሩ አስከፊ ጭፍጨፋ የአገዛዙ ስርዓት ዋና መሪ የሆነው መለስ ዜናዊ የሀገሪቱ የጸጥታ ኃይሎች በሙሉ በአንድ እዝ ሰንሰለት ስር ገብተው ጦርነቱ በቀጥታ ሊያርዙ እንደሆነ በሬዲዮና በቴሌቪዥን መመሪያና አዋጅ ማስከበራቸው የሚታወስ ነው። የእሱንና የቅጥረኞቹን ጥሪ የተቀበለው በልዩ ስሙ የአጋዚ ጦር የሚባለው በአዲስ አበባ ቁጥሩ ቀላል የማይባል የሰው ህይወት ቀጥፏል። በአስር ሺዎች የሚቆጠሩ ነጻነት ጥያቄዎችን በአገዛዙ ስርዓት አገልጋዮች አማካኝነት ወደ ተለያየ ማጎሪያ ስፍራ በመውሰድ በዚህ ጉዟቸው ላይ ከፍተኛ ስቃይና እንግልት ደርሶባቸዋል ማለት ነው። ይህን ቀን በማሰብ ኢትዮጵያውያን ከጽንፍ እስከ ጽንፍ የ1997ቱ የህወሓት በህዝቡ ላይ ያደረገው ጭፍጨፋ ዛሬም ደግሞ የህወሓቱ ቅጥረኛ ደግሞ በሌላ በኩል ደግሞ የህወሓቱ እንደራሴ የሆኑ ኮሎኔል አብይ አህመድ አሁንም ደግሞ ህብረተሰቡን እየጨፈጨፈ እና እያሰቃየ የጅምላ መቃብሮች እየበዙ ስላሉ ያንንም መለት በማስመልከት በተለይ ሰኔ 1997 ዓመተ ምህረት የነበረውን አሰቃቂ ግፍና ፈና ጭቆና እንዲሁም የህብረተሰቡ ልክ እልቂትን አስመልክተው እንግዲህ እንግዲህ በርካታ ኢትዮጵያውያን ሲናገሩ ሁሉም የማንደረሰው ዛሬም ድረስ በሁላችን ልጅና የሚታወሰው ነው። በተለይ ኮተቤ መምህራን ኮሌጅ ፊት ለፊት ግንባሯ በጥይት ተመቶ የተገደለ ጅ 18 ዓመት ወጣት ሽብሬ ደሳለኝ ቀድሞ በተተኮሰ ጥይት የወደቀውን ወንድሙን አብርሃም ይልማ አስክሬን ታቅፎ ያለቅስ የነበረው በጥይት ተበሳስቶ የተገደለው የፍቃዱ ይልማ መሟት እንዴት ይረሳል ብለዋል። የተራራታመቱ ነቢዩ አለማየሁ ደብተሩን ይዞ ከትምህርት ቤት ሲመለስ አልሞ ተኳሽ በሆኑ ወታደሮች መገደሉና የወላጅናቱ የድረሱ ልኝ ሮሮና ልቅሶ ዛሬም ድረስ በሀገር ወዳድ ኢትዮጵያውያን ልብ ውስጥ የተቀመጠ ሀዘን ነው ብለዋል። ውድ ህይወታቸውን መስዋዕትነት የከፈሉ የአዲስ አበባ ወጣቶች መቼም አንረሳቸውም በማለት አክለው ገልጸዋል። እንግዲህ በአዲስ አበባ በወያኔ በህወሓት የተጨፈጨፉት እነዚህ ኢትዮጵያውያን አብዛኞቹ ደግሞ ከአማራው አካባቢ የሄዱ ኦሮሚያ አካባቢ የነበሩ በተለይ ለሀገራቸው ሲሟገቱ ሲታገሉና ኢትዮጵያውያን ንጹሐን ኢትዮጵያውያን በነበሩት ላይ እጅግ አሰቃቂ ግድያ ጭፍጨፋ መደረጉን በማስታወስ እንግዲህ በዛሬው ዕለት ከትንሽ ኢትዮጵያውያን ይህን ሲያስቡ ሏል ማለት ነው። እንግዲህ ከዚህ ውጭ ከስብሰባ ላይ ሰበር ዜና አለ። እንግዲህ የመካነ ሰላም ዙሪያ ወረዳ ቀበሌ አሽቃባጮች ያገዛዙ ቁጥረኞች በግዳጅ ተገርፈው የወጡ የመካነ ሰላም አካባቢ ህብረተሰቦች ያፈነውን እርምጃና መንግስታዊ ሽብሩን እንደግፋለን ብለው ዛሬ 3 ሰዓት ላይ የሰላማዊ ሰልፍ በማለት ቀጠሮ ይዘዋል። ነገር ግን ልጆቻቸውን ሊያስደስቱ ባሪያዎች ይሰልፋሉ እንዲሉ ይህን ከተነሱ ወዴት እንደሚሄድ የሚያውቅ ንጹሁን የአካባቢ ማህበረሰብ ካልወጣችሁ፣ ማዳበሪያ አትሰጡም ሰልፍ ካልወጣችሁ፣ ዘይትና ስኳር አትሰጡም ሰልፍ ካልወጣችሁ፣ እንደ ህብረተሰብ አትቆጠሩም አሸባሪ ናችሁ ትታሰራላችሁ እያሉ የኮሌሉ ካድሬዎች በግዴታ ሰልፍ የተሳተፈ ሁሉ እንግዲህ በአካባቢው ልማት ይጠቀመናል በማለት በልንቅና እንዲሰለፉ አድርገዋል። እንግዲህ በዚህ ሰልፍ የተሳተፉ ሁሉ ርጉም በማለት ደግሞ ሌለው ለሀገር መስዋዕት የከፈሉ ጀግኖች ተናግረዋል። አክለውም የፋኖዎችን ጉልበት አረስቶ ለፍርጣቶች ሰልፍ ላይ መገኘት አሁን ተሰባሪ ያደርጋል በማለት አንድም ሰው በሰልፉ እንዳይወጣ ከወጣ ደግሞ ዛሬ ኢትዮጵያ ካድርገው የመጫ አካላትን ሰጥተዋል በማለት ነው። በተለይ ፋኖች አስከሬ ላይ እንደመጨፈር ይቆጣው ያገዛዝ የአፋኝ ወይም የሽብር ቡድኑን ተግባር በመደገፍ ከአፋኝ ኮሌልና ካድሬዎቹ ጎን የተሰለፈ ከካድሬዎቹ አንለየውም በማለት ሰጥተዋል። ከዛዎች መንግስታዊ ሽብርተኝነት በኢትዮጵያ በተለይ ፋኖን ለማፈር የተዘጋጀ የሀገር መከላከያ ሰራዊትንና የአማራ ልዩ ኃይል ልብስ የለበሰው የኦህዴድ ወይም ደግሞ ኦነግ ወታደሮች ቡድን በሶስት ሞተራክ መኪናዎች ተሳፍሮ በከተማ በኩል አልፎ ወደ አሸፈር ማለትም በለስና ዝብስት በረሃም አካባቢዎች ዛሬ አመሻሹን እየገሰገሰ ነው ተብሏል። ከተማን አልፏል። ስለዚህ ይህ መረጃ የሚሰማቸው የአካባቢ ነዋሪዎች የሚጠበቅባቸውን ጥንቃቄ ሁሉ እንድታደርጉ ተገልጿል ማለት ነው። የአገዛዙ የሽብር ቡድን ከሁለት ቀናት በፊት በአንድ ፒክአፕ የፖሊስ መኪና ብቻ የተሳፈሩ ፖሊሶችን ይዞ በአካባቢው ሲንቀሳቀስ ከህብረተሰቡ በደረሰ ጥቆማ በለስ ወንዝ አቅራቢያ ሲደርስ በፋኖ ወደ መጣበት መመለሱ ተገልጿል። እንግዲህ ፋኖ ያጸፋ ምላሽ በመስጠት ቅጥረኛውን ቀንዱን በማለት ወደ መጣበት እንዲመለስ አድርጓል ማለት ነው። በሌላ በኩል በምስራቅ ጎጃም ዞን በደጀን ወረዳ የክኑራ ቀበሌ ላይ ከመቶ በላይ አማሮች በጨለማ ክፍል እየማቀቁ መሆናቸው ተገልጿል። ይህ የአፍራኙ ቡድን የአሰቃቂ የግፍ የጭቆና ጥግ ታይቷል ማለት ነው። ፋኖ ናቸው በሚል ከጎጃም ዙሪያ የታፈኑ ንጹሐን አማሮች ከአጅማ የመንገድ ስራ ድርጅት በአሰራው ካምፕ ውስጥ በሚገኙ ጨለማ ክፍሎች ታጉረው እየተሰቃዩ እንደሚገኝ ታውቋል። ይህ ትዕዛዝ የተሰጠው በተለይም ደግሞ በምስራቅ ጎጃም አፈነውን በሚመሩት በቅጥረኙ የባህሪን ካድሬዎችና የፖሊስ አዛዦች መሆኑ ተገልጿል። እነዚህ ግፍ የሚፈጽሙ የኦነግና የባህሪን ጉዳይ አስፈጻሚዎች እንደሚከተሉ ስማቸው ቀርቧል። ነገር ግን ይህ ህብረተሰቡ የአካባቢ ማህበረሰብ ስማቸውን ሊስት አድርጎ አውጥቶ በንቅናቄ ወይም ደግሞ በተቃውሞ ሰልፍ እነዚህ አካላት ፍትህ ስላቸው በማለት በአንድም በሌላ እንቅስቃሴ እያደረጉ ይገኛሉ። ህዝቡም ባገኘበት ስፍራ ያነጋገራቸው ግድ ይላል ተብሏል። በየት ኖራ የምትገኙ አማራዎች አገዛዙን በማውገዝ ወደ ታሰሩበት በመምራት ወንድሞቻችሁን ከጨለማ ክፍል ልታወጡ ይገባል በማለት ምሁራን እየገለጹ ይገኛሉ። በጨለማ ክፍል ውስጥ የሚገኙት መካከል ጥቂቶች እንግዲህ በስንት ተለይተው ወጥተዋል የተባለ እነዚህ በስንት ተለይተው የወጡት ደግሞ ህብረተሰቡ እያንዳንዳቸው የታሰሩት ጨለማ ውስጥ የገቡት የት እንደደረሱ እንዲከታተል አመች ነገር እንደተፈጠረ ገልጿል። ፍትህ የተነፈጋቸው የአካባቢው ፋኖና ከሞት አለኝ ባህልም ከእርሽ ወደ ፋኖ ተቀላቅለሻል በሚል አንዲት ንስት ጨምሮ በዚህ ካምፕ ውስጥ በጨለማ ቤት ብርሃን በሌለበት ለሶስት ሳምንት ታጉሩ እንዳሉ ነው የተገለጸው። ላለፉት ሶስት ሳምንታት አንድ ጊዜ እንኳን ፍርድ ቤት እንዳልቀረቡና በጅምላ ግድያ ወይም ደግሞ አፈና በማድረግ እንግዲህ ጨለማን ተገን በማድረግ ዳቢሎሳዊ ግብራቸውን በወደ ተግባር እየቀየሩ ይገኛሉ ማለት ነው። ከዛ ውጭ ወደ ቤንሻንጉል ጉሙዝ ክልል ስንሄድ በአገዛዙ ዘርን መሰረት ያደረገ የተቀነባበረ ሴራ 17 ከአማራው አካባቢ የመጡ ዘራቸውን እንደ ቋንቋቸውን መሰረት ያደረገ ጥቃት በ17 ሰዎች ላይ የሞት ጥቃት ደርሶባቸዋል ማለት ነው። በቤንሻንጉል ጉሙዝ ክልል አንጃ ኩያ አውደሚስ ተራ በርካታ ስራ ላይ የነበሩ 17 ንጹሃን አማሮች ግንቦት 17 ቀን 2017 ዓመተ ምህረት በሆነ ወይም ኦርዲርና ህወሓት በሚታገዙ የጉምዝ አማጺ ቡድን ተገድለዋል። የቀሩት ደግሞ በርካቶቹ ቆስለዋል ማለት ነው። የሟቾች ቁጥር ከዚህም በላይ ከፍ ሲል ሊል እንደሚችል የአካባቢ የመረጃ ምንጮች ገልጸዋል። የሶስቱ አማጺ የአንጥምደት ገዳይ ቡድን በቤንሻንጉል ጉሙዝና በኦሮሞ አገዛዝ አንዳንድ ያገዘ ከፍተኛ ባለስልጣናት የሚደገፍ መሆኑን ለማረጋገጥ ተችሏል። ከግድያ የተረፉ አማሮችም በዚህ ልክ ተገፍተው እንደመጡ አገዛዙ እጁ እንዳለበት ተናግረዋል። ይህ በእንዲህ እንዳለ ጸረ ህዝቡ አገዛዝ በጎጃም አዊ ዞን የተለያዩ ከተሞች ህግ ማስከበር በሚል በኮሎኔል ንጹሃን ዜጎች በየጎዳኑ እየተያዙና እየተደበደቡ እንደሆነ ለማየት ችለናል ማለት ነው። ድብደባው የተጀመረው ፋኖቹን ፈልጎ ማግኘት ባለመቻሉ እንደሆነ የጉዳቱ ሰለባዎች ተናግረዋል። ይህ አፋይ ቡድን ፋኖን ፈልጎ ሲያጠው ንጹሃንን እየገደለ እንደሚሄድና የህወሓትን ግብር ድጋሚ ለማሳየት በህብረተሰቡ ላይ አሰቃቂ የመድፈር ኢትዮጵያ መከላከያ ሰራዊት የሚባለው ስሙ ተቀይሮ በተለይ ደግሞ የአገዛዙ ቅጥረኛ ሆነው በዚህ ላይ የተሰማሩት በርካታ የሰብአዊ ድርጅት እየሰሩ ይገኛሉ። በሳ በጃዊ ሲቪል ለብሶ ሲንቀሳቀስ የነበረ አንድ በኢንስፔክተር ማዕረግ ደረጃ ላይ ያለ ፖሊስ ለህዝብ በመወገኑ ምክንያት በቅጥረኞቹ መደብደቡ ከተሞ መነጋገሪያ አጀንዳ ሆኗል። ፖሊሱ የእናንተ ባልደረባ ነኝ አባለኝ እያለ ቢናገር ማፋኙ ድብደቡ ለት እንዳልቻለ ይህን እማኞች ገልጸዋል።
አድማጮቻችን፣ ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩም።
የረቡ ሰኔ 1 ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ያላቸውና የቀራቸው ከፋፍሎ ማጫረስ ነው። ዘመኑ የጥራዝ ነጠቆች ሆነና ያነበበውም ያላነበበውም የጥንቱን የጣሊያን የማኪያቬሊ ጽሑፍ አነበብኩ በሚል አገዛዝና ከፋፍለ ግዛ ጽንሰ ሐሳብን ሊተነትን የሚነሳው ብዙ ነው። ከፋፍለ ግዛና ማደናገር ማዘናጋትን እንደ ስልት ለመጥቀስ ፈረንጅ ድረስ የሚያስኬዳል ነበርም። በባላባታዊ ስርዓት ጊዜ ሊወጉት ያሰቡትን ባላባት ለማዘናጋት ልጅ ይድሩለትም ነበር። ተንኮሉ አገር በቀልም ነው እውቀት ከተባለ። እነመለስና ደቀ መዝሙሩ ኮሎኔል ማኪያቬሊን አንበን ወዘተ ብለው የሚቀባጠሩት አነበብን አወቅን ብለው ሊታበዩብን እንጂ ቀድማያቶቻችን እንዳስተማሩን ቢሉ ሐቁን በተናገሩ ነበር። ከፋፍለ ግዛ ከፖለቲካ አስተዳደርና በተለይም ፍትህን ከካደ አገዛዝ ጋር እድሜ ልክ የተቆራኘ ነው። እንዳቅሚቲ ሁሉም በየልኩ ይዘቱን አውቆ በስራ ሊያውለውም ይሞክራል። ኮሎኔሉ ለስልጣን ሲደርስ ይዞት የነበረው ስልት የተፈጸሙትን ስህተቶች በከፊልም ቢሆን አምኖ በጣፋጭ ዲስኩር ኢትዮጵያዊነትን አጭሆ አገር ላድን መጣው የሚል ነበር። ፍቅር አንድነትን የሚሰብክ ነበር። ይህ በተለምዶ አነጋገር ተራ ሽወዳ ነው ያልነው እኛ ብቻ ነበርን። ዘረኝነትን ስንፋለም ያን ሁሉ አመታት አሳልፈን አንድ ፍየል መላስ ኮሎኔል ሊያደናግረን ልንፈቅድለት አልቻልንም። የአሜሪካና የአረቦች ሹም ጠባብ ዘረኛ ነህ አልነው። ብዙዎችም ማዘኑብን። ሙሴን ዘለፉ ብለውም ተቀየሙን። የኮሎኔሉ ግን ዋናው ፖለቲካ ዘረኝነት ከፋፍለ ግዛ ፍጃው ጨርሰው መሆኑ ራሱን ሊያጋልጥ ብዙ አልፈጀበትም። የጠባብ ብሔረተኛ ጎዳና በመከተልና ቄሮ መንጋን ህዝብ ላይ በማሰማራት ህዝብን እርስ በርስ ከፋፍሎ ሊገዛና በዘረኝነት ላይ ሊመካ መወሰኑን አጋለጠ። ዘረኛ ነውና መሰረታዊ ፖለቲካው ከፋፍለ ግዛ ነው። የአኖሌ ሐውልት ገንቢ ኮሚቴ አባል ነበርናም ጥላቻና ክፍፍልን ከማራገብ የራቀ አቋም ኖሮት አያውቅም። በቀና አቋምና ፖለቲካ ህዝብን ሊያግባባ ባለመቻሉ የቀረው ያው አምባገነን ይዘቱን ይፋ ማድረግ፣ ግራቀኙን ማሰር፣ ማጋዝ፣ ፍትህን መርገጥ፣ ተፋፍሎ ለመፍጀት ለማፋጀት መጣር ሆኗል። ከዚህ ሌላ የሚጠበቅ የለም። ጠላት ያለውን የአማራ ህዝብ በተለይ በቅድሚያ በአውራጃ ሊከፋፍል በሰፊው ሲጥር ነበር። ጎንደርን ለሁለት ሰሜንና ደቡብ ጎንደር፣ ጎንደርን ከጎጃም ከወሎ ከሸዋ ግን ይህ አውራጃዊነት አሊት ሲል ደግሞ ሁሉንም በጅምላ ለፍጅት መዳረግ። የኮሎኔሉ ችግር በዚያው አንጻር ኦሮሞ የሚለውም ራሱም በዚሁ አውራጃዊነትና በሃይማኖት ልዩነትም እርስ በርስ የተከፋፈለ መሆኑ ነው። ፋኖ ተነስቶ ወያኔን ጥግ በማስያዝ የነፍስ አድን ሚና ከተጫወተ በኋላ ፋኖን በየፈርጁ የወሎ የጎጃም የሸዋ ወዘተ በሚል ለመከፋፈል ከፍተኛ ጥረት ሲያደርጉ ቆይተው እነሆ አሁን በፋኖ ላይ ይፋ ጥቃትን ሲያውጁ በመጋጃቸው ኦዴፓ አማራ ብልጽግና ስር ያሉ ልዩ ኃይሎችን በፋኖ ላይ አስነስተው አማራውን እርስ በርስ ሊያጫርሱ ጀምረዋል። ከፋፍለህ አጫርስ። ይህንን ተራተንኮል ህዝብ ተረድቶ ውድቅ ማድረግ አለበት። በሁኔታው ሂደት የህዝብ ዋና ጠላት ሆኖ ያለው የትላንቱ ባዴን እና የዛሬው አዴፓ አማራ ብልጽግና ነው። ለነዚህ የሚታዘዝ የአማራ ክፍል ካለ ሰልፉ ከዘረኞቹ ጋር ነው ማለት ነው። ሰው ጠፋ እንዴ እነዚህን ከሃዲዎች ቀንድቦ የሚያሰርፍልን የሚል በስቷል። በዚያው ልክ ደግሞ መቻቻል መተሻሸት አለ። ፍቃድ ጥየቃ ከነሱም አለ። አገዛዙ ህፃናትን ሳይቀር እናቶችን ሳይቀር እያፈነ ነው። ፋኖን ላንዴም ለሁሌም ማጥፍቼ ወልቃይት ጸለምት ወዘተን ለወያኔ እመልሳለሁ ብሎ ወስኗል። ከወያኔ ጋር ለሚያደርገው የሚስጥር ውይይትና የነገም ስምምነት እንቅፋት ይሆናሉ የተባሉት ፋኖዎች ናቸው። እርስ በርስ እንዲሉም ፋኖን በአማራው ልዩ ኃይል ማስመታቱ ማፋጀቱ ብልጥ ዘዴ ነው ተብሎ በኮሎኔሉ ታምኖበታል። በሰሞኑ እያየን ያለነውና ሊቀጥል የታቀደውም ይህ ነው። ለዚህም ነው የአማራው ህዝብ አንድነቱን አጠናክሮ በዋናው ባንዳና ካሃዲ በውስጥ ጠላቱ ሆነው ባሉት ዘመናዊ ታምራት ላይኒዎች ላይ ደመቀ መኮንን ወዘተ ላይ መነሳት መዝመት ያለበት። እነሱን ካላስወገደ ዘረኞቹን ኮሎኔሉን ሊጋጠር አቅም አይኖረውም። ፋኖ ከተበላ ደግሞ ተከላካይ ኃይል ማቋቋሙ ቀላል አይሆንም። ይህን ከተረዳንና ከተጋጠርናቸው ኢትዮጵያን እንጠብቃለን። ዘረኞችና ባንዳዎችን እናደባያለን። ባንዳና ካሃዲን እንዋጋ። ዘረኝነት ይውደም።
ማንያውራ የነበረ ክፍል 5 የአፓ ህዝባዊ ራእዩ ትግል ውድ ህይወት የሚገበርበት ከባድ መከራን መቀበል ግድ የሚሆንበት ነውና ለምን አላማ ለማንስ ጥቅም መስዋዕት እንሆናለን እንሰቃያለን ለሚሉት መሰረታዊ ጥያቄዎች ምላሽ መስጠቱ ቀዳሚ መሆን አለበት። ግለሰብን ለማንገስ ወይም ቁንጮ ለማድረግ ብቻ የሚደረግ ትግል አሳዛኝ ቢሆንም ቢያንስ አላማው ግልጽ ነው። ትግል አላማ ያሻዋል። የፕሮግራም ነጥቦች ከበሳል ድርጅቶች ቀርቶ ከመደርደር ባሻገር ጠለቅ ያለና ራሱን የቻለ ራይ ያስፈልጋል። ለህዝብና ለሀገር የሚደረግ ትግል ደግሞ ህዝባዊ ራይ ከሌለው የትም አያደርስም። ኢያፓ ለአራት አስርት አመታት ጸንቶ የታገለው እስትንፋስ የሚሰጠውና የሚያጠናክረው ህዝባዊ ራይ ስለነበረውና ስላለውም ነው። ስለዚህም ያለፉትን የኢሃፓ አቋሞች ለመመርመር እንደቃጣ ነው ሁሉ ኢሃፓ ህዝባዊ ራዩ የሚለውን መዳሰስ እንፈልጋለን። ኢሃፓ በ1964 ዓመተ ምህረት የተመሰረተው መሬት ላራሹ መብት ለሰርቶ አደሩ ህዝብ ብሎ ለአመታት ሲታገል ከነበረው እንቅስቃሴ ተወልዶ ነበር። መሰረቱ ህዝባዊ ስለነበርም ራዩ የጥቂቶችን ኢትዮጵያ በትግል ለውጦ ብዙዋኑ ለማድረግ ነበር። የወቅቱ ስርዓት ለጥገና ለውጥ እንኳን ክፍት ባለመሆኑ በመፈንቅለ መንግስት ይወገድ ዘንድ ሙከራ ተደርጎበት እንደነበርም የሚታወስ ነው። ለዚህ ሙከራ የሰጠው ምላሽ ደፈሩኛላቸውን መግደል ወይም አስከሬናቸውን ሳይቀር በአደባባይ መስቀል እንደነበረ በነቢት ወድድ መኮንን ነጋሽ በነገርማሜና መንግስቱ ንዋይ ላይ የደረሰው እርምጃ በነደጃዝማች ታከለ ወልድ ሐዋርያት ላይ የደረሰው ምስክር ነው። ተማሪዎችም በዚያን ጊዜ ለአባባ ጃንሆይ አቤቱታ አቅራቢ እንጂ ተቃዋሚ አልነበሩም። ስርዓቱ ለውጥን ማስተናገድ ሲያቅተውና በአጉራችንና በዓለም አቀፍ ደረጃም ነፍስ የነበረውን የለውጥ ንፋስ ኢትዮጵያንም ተነሺ ሲላት ታሪክ ሁለታቸውን የማይረሳው ጀግናና ሀገር ወዳድ ምሁሮች አድሃሪውን ስርዓት በስር ነቀል ለውጥ ለማስወገድ ትግል ጀመሩ። በነበረው የትግል ሁኔታና የኃይሎች አሰላለፍም በሪዮት ወደ ግራ ማዘንበላቸው የግድ የነበረ ሲሆን ይህንን በመጻረር ሌላ አማራጭ ሆኖ ይቀርባል ነበር። ብሔራዊ ራይ የነበረው ከበርቴ በቦታው ስላልነበረ አቀባባይና የባተለጣፊ ቅጥረኞች ህዝብን የሚስብ አማራጭ ማቅረብ አልቻሉም። በሁሉም ማንገብጋቢና ሀገራዊ ጥያቄዎች ላይ መልስ ሊሰጥ ደፍሮ የተነሳውና የቃጣው ተራማጁ ክፍል ስለነበር ባለው ሪዮት መሰረት ምላሽ ሊሰጥ ሞክሯል። ያፓ በዚያን ጊዜም ቢሆን ህዝባዊ ራይ መሰረት አድርጎ ለሀገር ሉዓላዊነት ጸረ ኢምፔሪያሊስት ወይም ጸረ እጅ አዙር ቅኝ አገዛዝ ትግል ሲያካሂድ በመብት ደረጃ ደግሞ የአጼው ስርዓት ተወግዶ ህዝባዊና ዲሞክራሲያዊ ሪፐብሊክ እንዲቋቋም ታግሏል። ይህ ትግል ከህዝብ ትግል ጋር ተደምሮ ለየካቲት 66 አብዮት መፈንዳት ምክንያት ሲሆን በአብዮቱም ወቅት ኢሃፓ ራይውን አጥፎና ሰርዞ ሹመት ይበቃኛል ብሎ በክህደትና በባንዳነት ጎዳና ሳይነግድ የምርጥ መኮንኖች አገዛዝ በጊዜያዊ ህዝባዊ መንግስት ይተካ ብሎ ህዝብን አነሳስቶ በሰላም መታገሉ ይታወሳል። የመኮንኖቹ ጥርቅምና የወቅቱ አጋሮቹም ኢሃፓ ባካሄደው ፖለቲካዊ ትግል ስለተሸነፉ በኢሃፓ ላይ ጦር አውጀው ህዝብን የመፍጀት ዘመቻ መክፈታቸው በታሪክ የተመዘገበ ነው። ዛሬ ታሪክን አጥፊዎችና ዳክም ወንጀል ፈጻሚዎች በመወላ ኢሃፓ በደርግ ላይ በከተማ ጦርነት አወጀ ብለው ቢቀላምዱም ኢሃፓ በሰላም ሲሰለፍና ሲታገል በየቀበሌው በሰራተኛው ቀን ሜዴይና ሌሎች ጊዜዎች በጅማ በአዋሳ በአሰበ ተፈሪ ወዘተ በዘመቱት በእነ አሊ ሙሳ በብቸና ህዝብ ላይ ግፍ በፈጸሙት በእነ ሻለቃ እንዳለ ተሰማ ወዘተ ግድያው ተፋፍሞ ነበር። ደርጉ በመስከረም 21/1966 ባወጣው ያስቸኳይ ጊዜ አዋጅ ይዘቱና አቅጣጫው ምን እንደነበረ ያሳየ ሲሆን ኢሃፓ ለዓላማው በሰላም ሲታገል ቆይቶና አያሌ መስዋዕትነትን ከፍሎ ያለ የይፋ ጦርነት ሲታወጅበት ደግሞ ወደ ራስ መከላከሉ አምርቷል። ኢሃፓ የህዝብን ራይ ለሹመት አሳልፎ ሳይፈጥም ደርጉ የህዝብ ድርጅት ጽፈት ቤት አባል ሆናችሁ ጭቆናይን አጅቡልኝ ሲልም አሻፈረኝ ብሏል። በዚህም ሆነ በሌሎች ጉዳዮች ሁሉ ኢሃፓ ውሱን ድርጅታዊ ጥቅምን በማስቀደም የህዝብን ጥቅም አሳልፎ ስላልሰጠ ለጠመንጃና ለድጋፍ ሲል ለሻቢያ አልተጎነበሰም። ለሚኒስትርነት ሹመት ሲል ለመንግስቱ ኃይለ ማርያም አልሰገደም። ለባዳን ድጋፍ ሲል ኢትዮጵያን አልካደም። ኢሃፓ ህዝባዊ ራዩን ጠብቆ የታገለ በመሆኑም ደግሞ ብዙ ስቃይና መከራ ደርሶበታል። ገዥነን ባዮችም ባዕዳንም እነ ወያኔም ወቅተውታል አድምተውታል። ዛሬም ይህን የትግል ታሪኩን ሊያጠፉ የተነሱ ኢምንቶች ዘመቻ ከፍተውበታል። ይህ ሁሉ ጥላቻ፣ ይህ ሁሉ ዘመቻ ለምን ስንል ደግሞ የዘማቾቹን ማንነት በማጤን ብቻ መልሱን እናገኘዋለን። ትናንት ቀይ ሽብር ተሳትፈው ህዝብን የፈጁና ያሰቃዩ ጸረ ኢትዮጵያ ሟች የመለስ ሎሌዎች፣ ዲሞክራሲ ከመጣ ህዝብ ለፍርድ ያቀርበናል ብለው የሰጉ ወንጀለኞች፣ ክደው ህዝብን ድርጅትን የጎዱ ግለሰቦች፣ በሞት ለተወሰደ አምባገነን መሪያቸው ያደሩ ጥቅም አሳዳጆች ናቸው ዛሬ በኢሃፓ ላይ የሚዘምቱት። ህዝብ ግን ለኢሃፓ ያለው አመለካከት ቀናና የድጋፍ ነው። በኢሃፓ ትግል መብቱ ይከበር ሲባል አይቷል። በኢሃፓ ሁሉም ኢትዮጵያዊ ብሔረሰብ ሃይማኖትና ጾታ ሳይለይ ሲታገል አይቷል። ኢሃፓ ለጥቂቶችና ለምርጦች ጥቅም ሳይሆን ለብዙሃኑና ለጋራ ሀገር ሲዋደቅ ተመልክቷል። ኢሃፓ ራዩ ሌላ ሳይሆን የህዝብ መሆኑ በገቢር ማስመስከሩን መዝግቧል። የህዝብ አለኝታና ደመላሽ ሲል ኢሃፓን የሚጠራውም አለ ምክንያት አይደለም። ዛሬ በተለይ በቃሉ የማይረጋ ወኔው ከክር የቀጠነ ለጥቅም ተሯሯጭ ጽናት አልባ መስዋዕትነትን ፈሪ የምላስ አርበኛና የባድ ሎሌዎች የፖለቲካውን መድረክ ባጠበቡበት ወቅት የኢሃፓ ግትር ህዝባዊነት፣ ድፍረትና ቆራጥነት፣ ሞት አይፈሪነት፣ ንጹህ ሀገር ወዳድነትና ጽናት ለህዝብ በጎ ትዝታና ተስፋ ሰጪ ትውስት መሆኑ ግልጽ ነው። ኢሃፓ በዓላማው መጽናቱን ግትርነት ወይም በቅርቡ አንድ ምሁር እንዳለው በድድብናም ሊፈርጁት የሚፈልጉ እንዳሉ ግልጽ ነው። በአቋም መጽናት እንዲህ ባሉታዊ ከተፈረጀ ለመጣው ባለስልጣን ሁሉ መጎንበሱ ደግሞ ብልህነት መሆኑ ነው። ሐቁ ግን ሌላ ነው። ለአጽም ለአሜሪካም ማደር፣ ለደርግ አማካሪና ደጋፊ መሆን፣ ወያኔ ሲመጣ ደግሞ ልጆቼ ወይም ዲሞክራቶች ብሎ መደገፍ ነው በከፍተኛ አሳፋሪ ድድብናና አድርባይነት መመዝገብ ያለበት። ይህን አይነቱ አቋም ቢስነት ነው ራይ አልባነትን የሚያሳይ። ማለትም መርህ ስነ ምግባር አጥቶ ለሶስት ስርዓት ማደር ለምሳሌ፣ ከዚያም ከህዝብ ጎራ ለመደባለቅ ደግሞ መፍጨርጨር። ኢህአፓ ይህ አይነት ውሽልሽል መንፈስ ዝርም አይለበት። ጽኑ ሆኖ የሚቆየው ደግሞ ጊዜ ይቀየር ያለውን አቋም ባለመቀየር ሳይሆን ህዝብና ሀገርን ማስቀደም የሚለውን መርሁን ባለመለወጥ ነው። ለደርግ አድሮ ደርግን መክዳት፣ ከዚያም ለወያኔ አድሮና አምባገነናዊነትን ደግፎ መሰለፍና ከዚያ ደግሞ ተቃዋሚ ነኝ ማለት ለምሳሌ ብልህነትን ሳይሆን ለሆድ ማደርን መዋለልን ቋሚ ራይ ማጣትን አመላካች ነው። ነጋጠባ ወደ ትቢያ እየተጣለ የሚነሳ ራይ ህዝባዊ አይደለም። ያለፈው ለመጪው ድል ዳል ነውና የኢሃፓ ራይም ዛሬም የህዝብ ምኞትና ህልም መሰረት ያደረገ ነው። ዝንጀሮ መቀመጫይን አለች እንደተባለው በቅድሚያ ጭንቀታችን ሀገራችንን ይመለከታል። ወያኔ ሊያጠፋት የሚጥረውን ውድ ኢትዮጵያችንን በተመለከተ ኢሃፓ የህዝብ ዲሞክራሲያዊ መብት ተከብሮ እኩልነት ተረጋግጦ አንድነቷ በዚሁ መሰረት እውን ሆኖ እንዲገኝ ይመኛል። የሚያገር አንድነት በመብትና በእኩልነት መረጋጋት ላይ ተገንብቶ ይገኝ የሚል አቋም ነው። የኢሃፓ ኢትዮጵያ ታላቅነቷ በህዝቧ ስምረትና ብልጽግና በመብቱ መከበርና መጠበቅ ላይ የሚከሰት ነው። በተጨባጭ ደግሞ ኢሃፓ የፌደራል አወቃቀር ምናልባት ለዚሁ ግብ የተሻለ አማራጭ ነው ብሎም ያምናል። ይህንን አማራጭ ከደርግ በፊትም ኤርትራም ችግር መፍቻ ብሎ አቅርቦ እንደነበር የሚታወስ ነው። ወደፊትም ቢሆን ኢሃፓ ያለው ራይ ሰፋ ያለ የህዝቦችን አንድነት የሚፈልግ በመሆኑ ሀገሮችና ህዝቦች ተባብረው ካልቆሙ ሀያላን ሀገሮች መቋቋም አይችሉም ባይ ነውና ከዛሬ የንዴትና የቂም በቀል ስሜት ባሻገር ህዝቦች የሚያብሩበትና ከጦርነት አባዜ የሚላቀቁበትን መንገድ ይሻል። ይህ ደግሞ በሁሉም መስክ ከትምክትና ከጥበት መላቀቅን ጽንፈኛና ጎጂ ከሆነው ብሔርተኝነት መራቅን የግድ የሚል ነው። ኢህአፓ ለኢትዮጵያ ያለው ራይ ዛሬ ባለም ደረጃ የራ መላያ ሆና ያለችውን የሚፍቅና የሚሰርዝ ነው። በመሆኑም ትናንት አምኖበት የቅይጥ ኢኮኖሚ እንዳለው ሁሉ ዛሬ ደግሞ የህዝብን ጥቅም የማይጻረርና ለከት ያላጣ የነጻ ገበያ ስርዓትን ይደግፋል። መሰረቱ ብሔራዊ ነጋዴዎችና ከበርቴዎች ላይ የቆመና የህዝብን የኑሮ ደረጃ ከፍ የሚያደርግ ብዙሃንን መረን ለለቀቀና ጥፍን ብዝበዛ የማያደርግ ሆኖ ሀገሪቷን ግን የሚያለማና የሚያበለጽግ የኢኮኖሚ እንቅስቃሴን ይመርጣል። የሀገሪቷ ሀብትም ለባድ የማይጋዝበት ወይም ቁልፍ የምርት ተቋሞች ለባድ አሳልፈው እንዳይሰጡም ፈላጊ ነው። ህዝብ በተለይም ሰርቶ አደሩ ህዝብ የላቡ ተጠቃሚና በኢኮኖሚው መስክ ወሳኝ እንዲሆን ይመኛል። የኢህአፓ የሀገር ግንባታ ራይ ህዝብን ያቀፈና በህዝብ ጥረት የሀገርን ግንባታ የሚፈልግ ብቻ ሳይሆን ሰርቶ አደሩም ህዝብ በቅድሚያ የእድገቱ ተጠቃሚ መሆን ይገባዋል የሚል ነው። ከዚህ ባሻገር ደግሞ የኢኮኖሚ መስክም ለጉዳዩ መሃይም በሆኑ እቅድ አውጪዎች ወይም ዘራፊዎች እጅ እንዳይገባ ማድረግ ይሻል። ኢህአፓ እንደ ህዝባዊ ድርጅት ራእይ ብሎ ሲሰለፍ ደግሞ በመጀመሪያ ደረጃ የሀገር ወይም ብሔራዊ ራይ ባለቤት ህዝብ ራሱ ነውና የህዝብ መብት መከበር ወሳኝ ነው ይላል። ደጋግሞ እንደገለጸው የህዝብ ዲሞክራሲያዊ መብት ያልተገደበ መሆን አለበት። ስለሆነም በሰበብ አስባቡ የህዝብን መብት ሊገድቡ የሚሹ ኃይሎች ጋር አይስማማም። በኢህአፓ ራይ የህዝብ የመደራጀት መብት፣ የህዝባዊ ድርጅቶች ነጻነት፣ የጽሑፍና የንግግር ነጻነት፣ የመምረጥና የመመረጥ መብት ወዘተ በሞላ ገደብ አልባ ናቸው። መብት ሲልም ለብዙሃኑና ብዙሃኑ ለደገፉት አቋም ብቻ ሳይሆን በተለይም ተቃዋሚ ሐሳብ ላላቸው ለዳጣም በስልጣን ያለውን ኃይል ሊቃወሙ ለሚሹ ክፍሎች እውን የሚሆንና የሚረጋገጥ መብት ማለት ነው። ማንም ኢትዮጵያዊ በፖለቲካ አቋሙ የተነሳ ምንም ጥቃት እንዳይደርስበት የሲየል ወይም የጭካኔ ድብደባዎች በማንም እስረኛ ላይ እንዳይፈጸም ማገድ፣ የህፃናት ሙሉ መብት ማስከበር፣ የሴቶችን ሙሉ መብት ማስከበር፣ ሃይማኖቶችን እኩልነት ማረጋገጥና መንግስትና ሃይማኖትን መለየት ወዘተ። ኢህአፓ መብት ሲል የሚያካትታቸው እነዚህ ነው። በኢትዮጵያ ምድር ሁሉም ኢትዮጵያዊ የፍትህ ባለቤት ሆኖ በህግ ፊት እኩል ሆኖ መብቱ ተከብሮ ሳይሸማቀቅ ቀና ብሎ በዜግነቱ ኮርቶ የሚኖርበትን ሀገር እውን ማድረግ። ይህ የኢሃፓ ራይ መንግስት የሚባለው ተቋም ለህዝብ ታዛዥና ተገዢ መሆኑን የግድ የሚል ነው። እስከዛሬ በአገራችን መንግስት የተባለው ተቋም በህዝብ ላይ የቆመ ጸረ ህዝብ የሆነ ነውና የአዲስቷ ኢትዮጵያ መንግስት በህዝብ የተመረጠ በህዝብ ሊወገድ ሊነሳ የሚችልና የህዝብን ወሳኝነትና የበላይነት የማይነጥቅ ይሆናል። ይህንንም ለማረጋገጥ ለመደንገግ ህዝብ በወኪሎችና በአዋቂዎች አስረቅቆ በውሳኔ ህዝብ በነጻ ፍላጎት የሚያጸድቀው ህገ መንግስት ይኖራል ማለት ነው። ህፃናት በትምህርት ገበታ በመገኘት ፈንታ በመንገድ አዳሪነት ለልመና የሚዳረጉባት ኢትዮጵያ በኢሃፓ ራይ ውስጥ የለችም። ወጣት ሆኑ ሌሎች ሴቶች ለሴተኛ አዳሪነት እንዳይገደዱ ህዝብ የመጠለያ ቤት የማግኘት መብቱ እንዲጠበቅ በበቂ የመመገብ ችሎታ እንዲኖረው ለልጆቹ የትምህርት መብት ለቤተሰቡ የኑሮ የህይወት ዋስትና እንዲኖረው ማረጋገጥ የኢሃፓ ራይ አካል ነው። የጤናው አገልግሎት ተስፋፍቶና አጥፊ በሽታዎች ተገድበው እንዲገኙ ማድረግ፣ ጎጂ ባህሎችን ማስወገድ፣ ለአዛውንት እንክብካቤ ማድረግ፣ የህዝብን ትስስር ማበረታታት፣ ማንም ሀገር ጥሎ እንዳይሰደድ መጣር፣ እንዲሁም የእስር ቤቶችን ቁጥር ማመንመንና መቀነስ ወዘተ። ራይን የኖርነው ካለው ቅዠት መለየት ያሻል ማለት ነው። ሀገራችን በዜጎች ተከብራና ልጆቿን አስከብራ ትገኝ ዘንድ ደግሞ ከባድ ቁጥር ነፃ መሆኗ ይግድ ነው። በመሬታችን የባድ ጦር ከቶም እንዳይሰፍር፣ የሀገራችን ሉዓላዊነት በባድ ኃይል ከቶም እንዳይደፈር ማረጋገጥ ማለት ነው። ይህም እንዳለ ሆኖ ከውጭ ሀገሮች ጋር በጋራ ጥቅም ላይ የተመሰረተ ግንኙነትን በማድረግና የአፍሪካ ህዝብ የአንድነትን ትግል በመደገፍ ሀገራችን ሚናዋን እንድትወጣ አስፈላጊ ነው። ህዝባዊ ድርጅት ህዝባዊ ራይ ያሻዋል። ይህንንም ራይ በኢትዮጵያ ላይ ከሚነሱት ሀገር አጥፊዎች ተቃውሞ የተነሳ ከመቅጽበት የሚያጥፈውና የሚሰርዘው ሳይሆን ለሀገር ሉዓላዊነት በጸና አዎን በጸና መንፈስ የሚያድሰው ነው። ወደ መሰረቱ ስንሄድ ደግሞ ዋናው ጉዳይ ኢትዮጵያን ለዜጎቿ መልሶ ማስረከብ ማለት ነው። ዛሬ ኢትዮጵያ የልጆቿ አይደለችም። ቀማኛና ጥፋቷን የሚመኝ ቡድን ከህዝብ ነጥቆ ተቆጣጥሯታል። ለህዝቧ ሲኦል ገሃነም አድርጓታል። ይህንን እርግማን ማስወገድ ነው የኢሃፓ ራዕይ። ለራሱ ውሱን የፖለቲካ ስልጣን መዋደቅ ሳይሆን ለህዝብ መብትና የሀገር ባለቤትነት መታገል። ራያቸው ቤተ መንግስት አዳራሽ ላይ ከሚዋዝለው ወይም ከሹመኛና ገንዘብ ዙሪያ አለው አለው ከሚለው ክፍሎች ኢሃፓ የተለየ መሆኑን ባካሄደው ትግል የደም ዋጋ ከፍሎ አስመስክሯል። ኢሃፓ ዛሬ ዋናው ተልእኮ ህዝባዊ ራዩን መጠበቅና አለመበረዝ አለመሸርሸር ነው። ፍራንክ ሲያቃጭል መርህን አለመርሳት፣ በጽናት አዎ በጽናት ግትር ድርቅ ብሎ ህዝባዊ ራዩን እውን ማድረግ፣ ማን ያውራ የታገለ ለህዝብ ሲል የተሰዋ መከራ የተቀበለና ህዝባዊ ራዩን ያልካደ።
በኢትዮጵያ የፖለቲካ ታሪክ እጅግ አንጋፋው ተቃዋሚ የፖለቲካ ፓርቲ ኢሃፓ ለመሆኑ ከሶስት አስርት እድሜው በላይ ዋቢ መጥቀስ ከንቱ ልፋት ነው። ፋሽስቱ ደርግና ግብረበላዎቹ ብሎም በጠባብ ብሔረተኝነት የተከሩ ሸማቂዎች በተናጠልና በጋራ ተረባርበው ያደረሱበት አደጋ የእልፍ አላፍ አባላቱን ሕይወት የነጠቀ መሆኑን ከጠላቶቹ ጋር ያበሩ ካዲዎች በማዳግም መልኩ ሊያጠፉት ታጥቀው የተነሱ መሆን በረጅሙ ጉዞው ላይ ጥላ ማጥላቱ ባይካድም ስሙ ሲጠራ የሚባንኑ የመኖራቸውን ያህል በደስታ የሚትነከነኩና የሚረኩ ዛሬም አላፍ ናቸው። ኢትዮጵያ በኢህአፓ በኢትዮጵያ ህዝብ ልቦና ውስጥ የሰረጸውና ፍጹም ተቀባይነት ያገኘው ገና በመነሻው በልደቱ ማግስት ነበር ማለት ይቻላል። ጀርመን በርሊን ውስጥ በሚያዝያ ወር 1964 ዓመተ ምህረት የኢትዮጵያ ህዝብ አርነት ድርጅት በሚል ስያሜ ህልውናው እውን ካደረገ በኋላ ነሐሴ 26 ቀን 1967 ዓመተ ምህረት አገር ቤት ውስጥ የፓርቲው አዋጅ እስከወጣ ድረስ ህቡ እንቅስቃሴ ያካሄድ ከነበረበት ጊዜ ጀምሮ አላፎቹን ከጎኑ ለማሰለፍ ችሏል። በርግጥም ኢህአፓ ከልደቱ ጀምሮ በሰራተኛው ላባደሩ ተማሪው መምህሩ ወታደሩ ገበሬው ወዘተ በአጠቃላይ በብዙሃኑ የኢትዮጵያ ህዝብ ዘንድ ተቀባይነትን ያገኘ ሰፈር ቁጥር የሌላቸው አባላቱም ላነሳቸው ታላላቅ የህዝብ ጥያቄዎች ሲታገሉ ክቡር ህይወታቸውን በዛ የከፈሉለት በአገሪቱ የፖለቲካ ታሪክ እጅግ የላቀውንና የጎላውን ስፍራ የሚቀዳጅ ህብረ ብሔራዊ ፓርቲ ነው። ድርጅቱ እጅግ ምትሃታዊ በሆነ ፍጥነትና የምስረታ አድሚው ማግስት በህዝቡ ልቦና ውስጥ ሰፊ ቦታ የማግኘቱ ምስጢር ያነሳቸው የትግሉ መነሻ አድርጎ ያቀረባቸው የታገለላቸው ጥያቄዎች በሙሉ የሀገርና የህዝብ ጥያቄዎች የነበሩ መሆን አንዱ ሲሆን ህብረ ብሔር አቋሙ አደረጃጀቱና የመሳሰሉት ፋይዳም በቀላሉ የሚታይ አይደለም። ኢህአፓ ላነሳቸው ጥያቄዎች አያሌ ላባደሮች በቁርጥ ታግለዋል። ሺህ በሺህ ወጣቶች የኢህአፓን የህዝብ ጥያቄዎች አንግበው ከፋሽስቶችና ግብረበላዎቻቸው ጋር ተፋልመዋል። ያባ ያነሳቸውን የህዝብና ሀገር መሰረታዊ ጥያቄዎች አንስተው ሲታገሉ ለሰባዊ ህሊና የበሚሰቀጥጥ ዘግናኝና አረመኔያዊ ሁኔታ የተጨፈጨፉ ወጣት ሴቶች እና እናቶች አሃዝ ለቁጥር ይታክታል። ብረት አንስተው የተፋለሙ የኢህአፓ አንስት አጋዮች ጀግንነት ገድል ሰፊ ድርሳን ይወጣዋል። የኢህአፓ ክቡር ዓላማ የቆሙ ወጣትና ጎልማሳ ገበሬዎች የትግሉ ነው ህይወቴን እየዘመሩ ተሰውተዋል። ወደ ጦር ሰፈሩ እንደሚመለስ ከኢትዮጵያ ተቀደም መፈክሩ ጋር ቀይጦ ሲሰብክ ከቆየውና ኋላም ባነገተው አፈሙዝ ኃይል የህዝቡን አብዮት ከነጠቀው የወታደር ኃይል ጋር የሞት ሽረት ትግል ያካሄዱ ደርግ ያስታጠቃቸውን ብረት መልሰው ወደ ደርግ ያዞሩና ለኢህአፓ ህዝባዊ ጥያቄዎች ምላሽ ማግኘት ጽኑ ትግል ሲያካሂዱ የወደቁ ክቡር ህይወታቸውን ለኢህአፓና ለህዝባቸው ቤዛ የከፈሉ የጦሩ አባላት የሆኑ የኢህአፓ ከዋክብት አሃዝም እጅግ በርካታ ነው። የኒህ የጦሩ አባላት የኢህአፓ ከዋክብት የተጋድሎ ታሪክ እጅግ ከፍተኛ ጥናትና ምርምርን የሚሻ የታሪክ ምሁራንን እና የድርጅቱን በተለይም የነባርና አንጋፋ የድርጅቱን አባላት ትኩረት የሚጠይቅ ታላቅና ሰፊ አጀንዳ ሲሆን በዛሬው የያ ትውልድ ቅንብራችን እንደላባደሩ ሰራተኛው ተማሪው መምህሩ ገበሬው ወዘተ ሁሉ ለኢህአፓ ህዝባዊ ጥያቄዎች ምላሽ ማግኘት ኢትዮጵያና ኢትዮጵያውያን የዘመናት ደዌ ፍቱን መድኃኒት ለመሻት ለፍትህ ለእኩልነት ለሰብአዊ መብት መከበር ለዴሞክራሲ በደምሳሳው ለህዝባዊት ኢትዮጵያ መመስረት ታግለው ያታገሉ በትግሉ ሜዳ የተሰው ወታደር የኢህአፓ ከዋክብትን ታሪክና ተጋግሎ በወፍ በረር ለመቃኘት እንሞክራለን። ሰኔ 1966 እስከ ነሐሴ 1967 በሚያዝያ ወር 1964 ዓ.ም ጀርመን በርሊን ውስጥ እውን የሆነው አመራር በሰኔ ወር 1966 አዲስ አበባ አገር ቤት እስከገባ ድረስ ከአንዳንድ የጥናት ቡድኖች ጋር ለመቀራረብና ውህደት ለመፍጠር በተደረገው ጥረት በጥናት ቡድኖች የታቀፉ ስር ነቀል ለውጥ ፈላጊ ወታደሮችና መኮንኖች ለማስተዋል የተቻለበት አጋጣሚ ነበር። ይህም በበኩሉ የኢህአፓ ድርጅታዊ መሰረቱን በአገሪቱ ልዩ ልዩ አካባቢዎች ለመመስረት ባደረገው እንቅስቃሴ በኢህአፓ ስር የተደራጀውን የጭቁን ወታደሮች ድርጅት ለመመስረት ምቹ አጋጣሚ ፈጥሯል። ኢህአፓ ነሐሴ 26 ቀን 1967 ዓመተ ምህረት በአዋጅ ራሱን ይፋ ከማድረጉ አስቀድሞ በተደራጀው የጭቁን ወታደሮች ድርጅት ዙሪያ ጥቂት የማይባሉ ስር ነቀል ለውጥ ፈላጊ ወታደሮችንና መኮንኖችን ለማሰለፍ የተቻለ ሲሆን አጋጣሚውም ሆነ ሁኔታው የያፓ ባላተን በወታደራዊ መንግስት የጸጥታ ኃይልና ብሎም በደርግ ውስጥ አስርጎ ለማስገባት የያፓን መዋቅርና በደርግ ዙሪያ ለመዘርጋት እና በሌሎች የደርግ ደጋፊ ፖለቲካ ድርጅቶች ውስጥ አስርጎ ለመግባት እንዲሁም የከተማ የጥቃት መከላከያ ክንፉን ለማጠናከር ልዩ አስተዋጽኦ ያበረከተ ነበር። ወደ ቀነበረው ምብርት ስንደርስ በስፋት የምንመለከተው ቢሆንም እንዲህ ወዲህ ገደማ የአፓስተር የተደራጀው ጭቆነ ታደመሽ ድርጅት ከመሰረቱት መካከል በግንባር ቀደምትነት ሻምበል አማ አበበንና አምሳለቃ ወልደመንህንን ልናስታውሳቸው ግድ ይሆናል። በመስከረም ወር 1967 ዓ.ም ንጉሱን ከስልጣን አውርዶ ጊዜያዊ ወታደራዊ አስተዳደር ደርግ በሚል ስያሜ ዙፋኑን የወረሰው ወታደራዊው ደርግ አካሄዱ ባላማራቸውና በግልጽ በተቃወሙት ላይ በዚያው የንግስናው ወር ክንዱን ለማሳረፍ ሞከረ። ሶስተኛው ወር ላይ ደግሞ መላውን ዓለም ያሳዘነ አሰቃቂ ግድያ ፈጸመ። ደርግ ዳር 13 ቀን 1967 ዓ.ም ቀዳሜ ምሽት በግፍ ከረሸናቸው 60 ያህል የቀድሞ መንግስት ከፍተኛ ባለስልጣናት ጋር ሌሎች 6 ስር ነቀል ለውጥ ፈላጊና ወታደራዊውን ፖሊሲ የተቃወሙ የግራ ኃይሎች የሚገኙበት ሲሆን 3ቱ የኢሃፓ አባላት ነበሩ። ደርግ በኢሃፓ ላይ ያሳረፈው የጥቃት ዶላ መጀመሪያ በሆነው በዚህ የህዳር 13 1967 የግፍ ረሸና ሻምበል በላይ ጸጋዬ፣ ዮሐንስ ፍትዊ፣ ተስፋዬ ታከለ መቶ አለቃ ከአርሚ አቪዬሽን እንዲሁም ሻምበል ደምሴ ሽፈራው ከክብር ዘበኛ፣ ሻምበል ወልደ ዮሐንስ ዘርጋውና ወታደር በቀለ ወልደ ጊዮርጊስ ከምድር ጦር መሐንዲስ ክፍል ተፈውተዋል። 6ቱም ታጋይ ወታደሮች ለፍትህ፣ ለእኩልነት፣ ለዲሞክራሲ የቆሙ ነበሩ። ዮሐንስ ፍትዊና መቶ አለቃ ተስፋዬ ታከለ ሰኔ 21 ቀን 1966 ዓ.ም አራተኛ ክፍለ ጦር ውስጥ በተቋቋመው የጦር ኃይሎች የፖሊስ ሰራዊትና የብሔራዊ ጦር አስተባባሪ ደርግ ውስጥ በአርሚ አቪዬሽን ተወክለው በደርግ አባልነት ተንቀሳቅሰዋል። ካፕቴን በላይ ጸጋዬም የደርጉ የኦፕሬሽን ክፍል ኃላፊ ነበር። ይህም ሆኖ ታዲያ 3ቱ የኢሃፓ አርሚ አቪዬሽን ውስጥ የዘረጋው የጥናት ህዋስ አባል ነበሩ። ለኢትዮጵያ ህዝባዊ አብዮታዊ ፓርቲ አባልም የኢሃፓን ጥያቄዎች አስተጋብተዋል። በተለይም የደርግ አባላቱ ተስፋዬ ታከለና ዮሐንስ ፍትዊ ደርግ ወደ ጦር ሰፈሬ እመለሳለሁ ያለውን ቃል ትዶ በአፈሙዝ የህዝቡን አብዮት ሲነጥቅ ጊዜያዊ ህዝባዊ መንግስት እንዲመሰረት በድፍረት ሞግተዋል። እኒህ ወጣት መኮንኖች በደርጉ ስብሰባዎች ሁሉ የህዝባዊ መንግስትን ጥያቄ ደጋግመው በጠየቁበት ጊዜ ነበር። በጊዜው መጋቢ አምሳለቃ የነበረው የደርግ አባል አክሊሉ ወታደሮች አይደላችሁምን? ሰላምን ስለምን የወታደር መንግስት ጠልታችሁ የህዝብ መንግስት ይቋቋም ትላላችሁ? ማለት ያላዋቂ አስተያየቱን ያንጸባረቀው የኢሃፓ ማዕከላዊ ኮሚቴ አባል የዮሴፍ አዳነ አጎትና ያንጋፋው የፓርቲው አባላት የቅርብ ጓደኛ የነበረው ካፒቴን በላይ ጸጋዬም ቢሆን ለጊዜያዊ ህዝባዊ መንግስት በጽኑ ታግሏል። የደርግ ኦፕሬሽን ኃላፊ የነበረው እንደመሆኑ እና ድርጅቱን ካደጋ ጠብቋል። በአርሚ አቪዬሽን ውስጥ የአፓን መዋቅር ለመዘርጋት በድፍረት ተንቀሳቅሷል። የአርሚ አቪዬሽን ጦር አባላት የደርጉን ፖሊሲ በመቃወማቸውና የአፓን ህዝባዊ ጥያቄዎች በማስተጋባታቸው በጥቅምት ወር 1967 ዓ.ም ደርግ በወታደሩ ላይ ወታደር አዝምቶ ብዙዎቹን ደመሰሰ። በዚሁ ጊዜም ገና ከመነሻው ጀምሮ የደርጉን አካሄድ ሲቃወሙ የነበሩትን 2ቱ የደርግ አባላት ዮሐንስ ፍትዊንና ተስፋዬ ታከለን ሰራዊቱን በማነሳሳት ወንጅሎ አሰራቸው። በመጨረሻም ህዳር 13 ቀን 1967 ዓ.ም የንጉሱን ባለስልጣናት በግፍ በረሸነበት ምሽት ግንባር ቀደሞቹን የኢሃፓ ከዋክብት ኢትዮጵያና ለኢትዮጵያውያን ታላቅ ራዕይ የነበራቸውን ወጣት መኮንኖች ባሰቃቂ ሁኔታ ተገደሉ። የሶስቱ ወጣት መኮንኖች፣ የሶስቱ የህዝብ ልጆች፣ የካፒታን ጸጋዬ፣ ዮሐንስ ፍትዊና ተስፋዬ ታከለ ሞት በኢሃፓ ላይ የደረሰ የመጀመሪያ አስደንጋጭ ዜና ነበር። የኢሃፓ የአገር ቤት እንቅስቃሴ እውን ከሆነ ወዲህ ባሉት ጊዜያት አያሌ ወታደሮችና መኮንኖች በጭቁን ወታደር ድርጅት ስር ተሰልፈው ለድርጅቱ ዓላማዎችና ለህዝባዊ ስርዓት መስፈን ያላሰለሰ ትግል አድርገዋል። የኢሃፓ ህዝባዊ ጥያቄዎች ምላሽ ማግኘት፣ ፍትህና እኩልነት የሰፈነባት ህዝባዊት ኢትዮጵያ ትመሰረት ዘንድ በጽኑ የታገሉት ወታደሮች ምንጊዜም ራሳቸውን መስዋዕት ለማድረግና በፈለጉበት ስፍራ ሁሉ ቀድመው ለመገኘት የፈጠኑ ነበሩ። በተመደቡበት ስፍራ ሁሉ ግዳጃቸውን ለመወጣትም የተዘጋጁ በማስተዋወቂያ ሚኒስቴር የኢትዮጵያ ሬዲዮ እንዲጠብቁ ከተመደቡት የጭቁን ወታደር ድርጅት አባል የሆነ አንድ ወታደር ያፓ ለህዝብ ማስተላለፍ የሚፈልገውን ማናቸውን መልእክትና ፕሮግራም በኢትዮጵያ ሬዲዮ ለማስተላለፍ የሚቻልበትን ሁኔታዎች ለማመቻቸት ዝግጁ መሆኑን በፍጹም ፈቃደኝነት አስታወቀ። ወታደሩ ይህን በማድረግ ራሱን ለመሰዋት የተዘጋጀ ነበር። የወታደሩን ሐሳብ ፖሊስ ቢሮው ባይቃወመውም ድርጊቱ ኢህአፓ መፈንቅለ መንግስት ያካሄደ ስለሚያስመስለው እንደሚችልና ህዝብንም እንደሚያጉላላ በማመን ኢህአፓ እድሉን ሳይጠቀምበት ቀረ። በጥበቃ የተመደበበትን ማጋጣሚ ለድርጅቱ ፋይዳ ያለው ተግባር ለማዋል ያቀደው የዚህ ወታደር ድርጅታዊና ህዝባዊ ፍቅር በሌሎችም የሰራዊቱ አባላት በሆኑ የኢህአፓ ከዋክብት ዘንድ ሁሉ የሚንጸባረቅ እንጂ የተወሰኑ ኃይሎች ብቻ አልነበረም።
መቼ ደስታ ፈለኩ ለግሌ ደስታ በጅምር ቀረኝ ውስጥ ምኞቴ መቼ ደስታ ፈለኩ ለግል ብቻዬ በጅምር ቀረ እንጂ ውጥኑ ምኞቴ መልካም ፍሬ ሚዘት ንጹህ ዘራቅለን ባገኘነው ፍሬ በፍቅር ሕይወት ለመኖር ነበረ የኔ ፍላጎት መቼ ደስታ ፈለኩ ለግል ደስታዬ በጅምር ቀረ እንጂ ውጥኑ ምኞቴ ሰው መሆኑ ቀርቶ ለሰዎች መሰላል ሁሉም እንደሰው እንዳቅሙ እንዲሻሻል በሰዎች መካከል እንዳይኖር ልዩነት ባይገባሽ ነው እንጂ ነበር የኔ ምኞት። መቼ ደስታን ፈለኩ ለግል በጅምር ቀረ እንጂ ውጥኑ ምኞቴ ሁሉም ለሳይ ለግል ደስታው የህብረቱ ጥቅም ህዝብ እንዲገባው ሁሉም ለባይ ለትልደሳው የህብረቱ ጥቅም ህዝብ እንዲገባው መቼ ደስታ ይፈለፍ ለግል በጅምር ቀረ እንጂ ውጥኑ ምኞቴ